ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እንግዲህ በአገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት ሁልጊዜ እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ በሚያወጣው መረጃዎችን ማየት ይቻላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ ነች ኢትዮጵያ።
ዶክተር ሊያ ታደሰ የጤና ጥበቃ ሚኒስትር ዴኤታ ናቸው። ዝርዝሩን በእለቱ አብይ ርዕስ እናቀርባለን።
የወባ መከላከያ ክትባት ተጀመረ። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔት ክፍለ ጊዜ ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 17 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ አርሳንቶስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። በምዕራብ ጎጂና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱ ላይም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። የጉጂና የጌዲዮ አባገዳዎች፣ የሀገር ሽማግሌዎችና የአካባቢው ነዋሪዎች በዛሬው ዕለት በተካሄደው የእርቅ ስነ ስርዓት ላይ ታድመዋል። እርቁን ተከትሎም በአካባቢው ተፈጥሮ በነበረው ግጭት ከሁለቱም አካባቢዎች ማለትም ከኦሮሚያ ክልል ምዕራብ ጎጂ ዞንና ከደቡብ ክልል ጌዶ ዞን የተፈናቀሉ ዜጎችን ወደ ቀድሞ መኖሪያቸው መልሶ የማቋቋም ስራ በይፋ መጀመሩን የኦሮሚያ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ አስታውቋል ይላል ፋና ብሮድካስቲንግ።
ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያው ምዕራፍ ዘመቻ ዛሬ ጀምራለች። የዓለም ጤና ድርጅት ክትባትን ስራውን በዛሬ የዓለም ጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው አገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማት ስላሏቸው ጭምር መሆኑን አስታውቋል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሶስቱ አገሮች ውስጥ በአመት 360 ሺህ ሰው ለመከተብ ያቀደ ሲሆን 120 ሺህ የሚሆኑት ማላዊ ውስጥ መሆኑን ተመልክቷል። ምንም እንኳ ይህ ክትባት የሺዎችን ህይወት ሊያተርፍ እንደሚችል ቢታመንም የውጤታማነቱ ነገር ግን ውሱን መሆኑም እየተነገረ ነው።
አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ሊባኖስ በአስር ሺዎች የሚቆጠሩ ከውጭ ሀገራት የሚሄዱ የቤት ሰራተኞችን የሚያጎሳቁል የፍልሰት ስርዓትን እንድታቆም ጥሪ አቅርቧል። ሊባኖስ ያሉት የቤት ሰራተኞች በሰራተኛ ህግ አይታቀፉም። ህጋዊ ፈቃድ የሚያገኙት ካፋላ በተባለው ከአሰሪዎች ጋር በሚደረግ የፍልሰት ስምምነት መሰረት ነው። ሰራተኞቹ ቢጎዱና ቢጎሳቆሉም እንኳን ካለ አሰሪዎቻቸው ፈቃድ ሊወጡ አይችሉም ይላል አምነስቲ ኢንተርናሽናል። ስለሆነም የሊባኖስ መንግስት ካፋላ የተባለውን የፍልሰት ስርዓት አቁሞ ለፈላሽ ሰራተኞች ዋስትና እንዲሰጥ አምነስቲ ጥሪ አድርጓል። ሊባኖስ ውስጥ አብዛኞቹ ሴቶች የሆኑ ከአፍሪካና ከእስያ የሄዱ 250 ሺህ ህጋዊ ፈቃድ ያላቸው ሰራተኞች መኖራቸውን አምነስቲ አውስቷል።
የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት ውስጥ የነበሩ ስደተኞችን ከስፍራው አውጥቷል። አንዳንዶቹ በእስር ቤት ውስጥ ስላለው መጥፎ ሁኔታ ተቃውሞ ከማሰማታቸውን ባሻገር ጥቃት ደርሶብናል ሲሉ ነው የመንግስታቱ ድርጅት ይህን እርምጃ የወሰደው። በሊቢያ ተቀናቃኝ መንግስታት መካከል የሚካሄደው ውጊያ በመዲናይቱና በአካባቢው ለሚኖሩ ሲቪሎች እጅግ አደገኛ ሁኔታ መፍጠሩም ይታወቃል። ትሪፖሊ ያሉትን ስደተኞችና ፍልሰተኞች ከዚህ የከፋ ኑሮ ገጥሟቸው አያውቅም ሲሉ የተባበሩ መንግስታት ድርጅት ተልእኮ ምክትል ኃላፊ ማቴው ብሩክ ትናንት ተናግረዋል። አደጋ ላይ ያሉት ስደተኞች ከአካባቢው የማራቁ ውሳኔ ወሳኝ ነውም ብለዋል። ድርጅቱ ስደተኞቹን ኳሰር ቤን ጋሸር ከተባለው እስር ቤት ለማዛወር የወሰነው አንዳንዶቹ ስደተኞች በተፋፈገ ሁኔታ እንደሚኖሩና ምግብም እንደማያገኙ በመግለጽ ተቃውሞ በማሰማታቸው በድብድባቸውና በተኩስም እንዳስፈራሯቸው ከታወቀ በኋላ መሆኑም ተገልጧል።
የቀድሞው የዩናይትድ ስቴትስ ምክትል ፕሬዝዳንት ጆ ባይደን ዲሞክራቲክ ፓርቲውን ወክለው ለፕሬዝዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዝዳንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩ በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። ነባር የዴላወር ክፍለ ግዛት ሴኔተርና በኦባማ አስተዳደር ወቅት የሁለት ጊዜ የሥራ ጊዜ ምክትል ፕሬዝዳንት የነበሩት ባይደን ከቨርመንት ክፍለ ግዛት ሴኔተር በርኒ ሳንደርስ እና ከሌሎች ተፎካካሪዎች ጋር በዲሞክራሲያዊ ፓርቲ ለመሰየም ይወዳደራሉ። ባይደን የሌሎቹ ተፎካካሪዎቻቸውን ያህል ገንዘብ የማሰባሰብ አቅማቸው ምን ያህል እንደሆነ ባይታወቅም በውጭ ፖሊሲ፣ በወንጀል ፍትህና በአገር ውስጥ ፖሊሲ ያላቸው ተመክሮ ከሌሎቹ ተወዳዳሪዎች የሚደርስባቸው የለም ተብሏል። ባይደን ዛሬ ማለዳ ባወጡት መግለጫ የዩናይትድ ስቴትስ መሰረታዊ እሴትና በዓለም ደረጃ ያላት ቦታ አደጋ ላይ ወድቋል ብለዋል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ ዋስትና ከተሰጣቸው የኒውክሌር ጦር መሳሪያ እንዲወገድ የሚያስችል እርምጃ ሊወስዱ ይችላሉ የሚል እምነት እንዳላቸው ገለጡ። ፑቲን ይህን ያሉት ቭላድስቶካቭ በተባለችው የሩሲያ የሩቅ ምስራቅ ከተማ ላይ ከሰሜን ኮሪያው መሪ ጋር ለመጀመሪያ ጊዜ ከተነጋገሩ በኋላ ነው። ሁለቱ መሪዎች ከተነጋገሩ በኋላ በሰጡት ጋዜጣዊ መግለጫ የኒውክሌር ጦር መሳሪያን የማስወገዱ ሂደት ደረጃ በደረጃ መሆን እንዳለበት ፑቲን ሲያስረዱ የዩናይትድ ስቴትስና ሰሜን ኮሪያ የመተማመን መንፈስ እንዲገነባ ሲሉም የቀስ በቀስ እርምጃ መውሰድ ይኖርባቸዋል በማለት መክረዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሀገሪቱ የሕግ መምሪያ ምክር ቤት አባላት ክስ ሊመሰርቱብኝ ቢያስቡ ጉዳዩን ወደ ከፍተኛ ፍርድ ቤት አቀርበዋለሁ ሲሉ ዝተዋል። ወገንተኛ የሆኑት ዲሞዎች ሊከሱኝ ቢሞክሩ አስቀድሜ ወደ ከፍተኛው ፍርድ ቤት አመራለሁ ሲሉ ትራምፕ ትላንት በትዊተር ገልጸዋል። ከፍተኛም ሆነ ዝቅተኛ ወንጀል አልተፈጸመም ብቻ ሳይሆን በእኔ በኩል የተፈጸመ ወንጀሎች የሉም በማለት በሁለት ትዊተሮች አውስተዋል። ፕሬዚዳንቱ ይህን ያሉት ልዩ ካውንስል ሮበርት ሙለር በሩሲያና በትራምፕ የምርጫ ዘመቻ መካከል የመመሳጠር ሴራ ተፈጽሞ እንደሆነ ለማጣራት ካካሄዱት የሁለት ዓመታት ምርመራ ጋር በተያያዘ ነው።
እንደ ትዊተር፣ ዩቲዩብ እና ፌስቡክ ያሉ የማህበራዊ መገናኛ ኩባንያዎች በመድረኮቻቸው ተጠቃሚዎች የሚያወጧቸውን ይዘቶች በሕግ አያስጠይቋቸውም። ይሄ የሕግ ከለላ ታዲያ ለኩባንያዎቹ እጅግ ግዙፍ የሆነ እድገት ቁልፍ ሆኖ ቆይቷል። አሁን ታዲያ እነኚህ ኩባንያዎች አሳሳች የሆኑ ይዘቶችን ለመመንጠር የበለጠ ጥረት ማድረግ አለባቸው በሚለው ብዙዎች እየተስማሙ ናቸው። ኩባንያዎቹም የመንግስት ቁጥጥር እጅ እንዳይገቡ ለመከላከል ብለው እርምጃዎችን ሳይወስዱ እንደማይቀሩ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችውን ዘገባ ዝርዝር ቆንጂት ታየ ባጭሩ ታቀርበዋለች።
ይህኛውም እንደ ሌሎች በማህበራዊ መገናኛ የሚወጡ ብዙዎች የሐሰት ወሬዎች ነው የጀመረው። የፓሪሱ ኖትርዳም ካቴድራል በተቃጠለ ጊዜ የሐሰት ወሬው የነከሌ ስራ ነው የሚለው ጥርጣሬና ድምዳሜ ትዊተር ላይ ታየ። ቀጥሎም ፌስቡክና ዩቲዩብ ላይ ብቅ ይል ጀመር። ዳሩ ግን ይሄኛው እንደ ሌላው ጊዜ በማህበራዊ መገናኛ በፍጥነት ለመሰራጨት አልበቃም። ዳንኤል ፈንኪ ፖይንተር ኢንስቲትዩት በሚባል አትራፊ ያልሆነ የጋዜጠኝነት ተቋም የዓለም አቀፍ የሐቅ አጣሪ ክፍል ዘጋቢ ነው። እንደሚከተለው ያስረዳል።
ቴክኖሎጂያዊ መድረኮች የተሳሳተ መረጃ እንዳይዛመት ለመከላከል የሚወስዷቸውን እርምጃዎች በመጠቆም እርምጃው የሚሰራ ለመሆኑ ማረጋገጫው ይሄውላችሁ ይላሉ። እናም እኔ ስመለከተው ምን እየተደረገ እንዳለ ሰዎች ይበልጡን እየተረዱት መጥተዋል። እንደ በፊቱ ያገኙትን ሁሉ ብድግ አድርገው ለሌሎች አይልኩም።
ህዝቡም ኩባንያዎች እርምጃ እንዲወስዱ ይጠብቃል። ፌስቡክ አጠያያቂ ወይም ተቃውሞ የሚያስነሱ ይዘቶችን ከሚመነጥሩ ሐቅ አጣሪዎች ጋር በትብብር እየሰራ ነው። ትዊተርም ውሸት የሚያሰራጩ አውቶማቲክ አካውንቶችን እየነቀሰ ነው። ዩቲዩብም ችግር ያለባቸው ቪዲዮዎችን በቀላሉ ለማግኘት እንዳይቻል አሰራሩን መቀየር ጀምሯል። አንዳንዶች ታዲያ ይሄ በቂ እንዳልሆነ ነው የሚያስገነዝቡት። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አባል ሲልቪያ ጋርሲያ አንዷ ናቸው። የፌስቡክ ተጠሪ ኒል ፖትስ ሲመልሱ በዓለም ዙሪያ ከ30,000 በላይ በደህንነት ዙሪያ የሚያተኩሩ ሰራተኞች እንዳሉትና በየርዕሰ ጉዳዩ ጥልቅ እውቀት ያላቸው ምሁራን የሲቪል ማህበረሰብ አባላትም እንዳሉባቸው አስረድተዋል። የመረጃ መዝገባቸውም ተመርኩዘው በመድረኩ መጥፎ ይዘቶችን የሚያወጡ ተዋናዮች ላይ እርምጃ ለመውሰድ ይችላሉ። ይህ በርግጥ የተዛባ መረጃ ስርጭትን ብቻ ሳይሆን የፌስቡክንም እርግጥ ያኮሰምናል። ስራን በበለጠ ኃላፊነት ማከናወን የገቢ መቀነስ ማለት ነውን? የማህበራዊ መገናኛ ኩባንያዎች ለዚህ ጥያቄ መላል ይፈልጉ እየሞከሩ ናቸው።
የፓኪስታን ፖሊሶች በገለጹት መሰረት ማንነቱ ያልታወቀ ታጣቂ አንዲት በፖሊዮ ክትባት ስራ የተሰማራች የጤና ጥበቃ ሰራተኛን ዛሬ ተኩሶ ገደለ። ሌላዋን ደግሞ አቆሰለ። በያዝነው ሳምንት ሲካሄድ በቆየው ብሔራዊ የፖሊዮ ክትባት ዘመቻ ላይ በሚካሄደው ጥቃት የተገደሉ ሰዎች ብዛት 3 ደርሷል። ያሁኑ የቶክስ የተከፈተው ባልቺስታን በተባለው የደቡብ ምዕራብ ክፍለ ሀገር እንደሆነ ፖሊሶች ገልጸዋል። ከአፍጋኒስታን ጋር በሚዋሰነው በቀላሉ በማይደረስበት ወረዳ ላይ በሞተር ብስክሌት የሄዱ አጥቂዎች በፖሊስ ሰራተኞች ቡድን ላይ ቶክስ መክፈታቸውን ነው ፖሊሶቹ የተናገሩት። የቆሰለችው የጤና ሰራተኛ በአስጊ ሁኔታ ላይ እንደምትገኝ ፖሊሶቹ ገልጸዋል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አላ ከበደና
አረንስ ሳየነን። በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
ታዲያ በቀጥታ ወደ ዕለቱ አቢር እስከ መሸጋገራችን አስቀድሞ በሁለተኛው አጋማሽ ከሚሰሙ ድምጾች አንዱን በቅምሻ አንበል።
አንደኛ የጻፍኩት ማሳወቅም ፈልጎ ይሄን መጽሐፍ ጻፍኩት ከሴትነት የመነጨ ንዴት ልበለው ንዴት አለ። በቃ ንዴት ለምሳሌ እዚህ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት መጥፎ ጊዜ ነበር። ብዙ ጊዜ ኮርሰርቻለሁ። ብዙ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነው።
በባህልና ማህበረሰብ ከሚሰሙ ድምጾች ውስጥ ነው ያሰማናችሁ። ሁለተኛው ክፍል ሁለተኛው አጋማሽ ይቀርባል። አሁን በቀጥታ ወደ ዕለቱ አቢሬስ።
12ኛው የዓለም የወባ ቀን ዛሬ በዓለም ዙሪያ በመታሰብ ላይ ነው። ዕለቱን ተንተርሶ የተሰናዱ ሁለት ዘገባዎች ለዕለቱ አብይ ርዕስ ተመርጠዋል። አንዱ ወደ ድሬዳዋ፣ ሌላው ወደ ማላዊ ይወስዱናል። የወባ በሽታን ለመከላከል በሚደረገው ዘመቻ ኢትዮጵያ ስኬታማ ተግባሮችና እያከናወነች መሆኑ ዕለቱን ለማሰብ በድሬዳዋ በልዩ ልዩ ዝግጅቶች በተከናወነው ስነ ስርዓት መገለጡን ጠቅሶ ዘጋቢያችን አዲስ ቸኮል ከስፍራው ባደረሰው ዘገባ አመልክቷል። ባለፉት 6 ዓመታት ብቻ የወባ ስርጭት በግማሽ መቀነሱንም የኢትዮጵያ ጤና ጥበቃ ሚኒስትር ዲኤታ ዶክተር ሊያ ታደሰ አስታውቀዋል።
ወባን ማጥፋት ከኔ ይጀምራል በሚል መሪ ቃል ያለም የወባ ቀን በሀገር አቀፍ ደረጃ በልዩ ልዩ ዝግጅቶች ድሬዳዋ ላይ ተከብሯል። ወባን በመከላከል ረገድ ሀገራችን ስኬታማ ነበረች አሉት የጤና ጥበቃ ሚኒስትር ዴኤታ ዶክተር ሊያ ታደሰ። ይህንን ጅምር አጠናክሮ በመቀጠል በፈረንጆች አቆጣጠር በ2030 ወባን ለማጥፋት እንቅስቃሴ እየተደረገ ነው ብለዋል።
እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ የሚያወጣው መረጃዎችን ማየት ይችላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ ነች ኢትዮጵያ። ላለፉት 6-7 አመታት ውስጥ ራሱ በ50% ነው የቀነሰው በወባ የሚጠቁ ሰዎች። እንግዲህ ተገኝቷል የምንለው ስኬት ነው። እዚህ ጋር ለመድረስ እንግዲህ በተለይ ከጤና ኤክስቴንሽን ፕሮግራም ጀምሮ ቤት ለቤት እየተደረገ ያለው የመከላከል ስራው፣ የአጎበር ሽፋኑ ለመጨመር እየተሰራ ያለው፣ ለቤተሰቦች እየተሰራጨ ያለው ህዋሱን መቆጣጠር ላይ የሚሰሩ ያሉ ስራዎችን፣ ከዛ ደግሞ ህክምና አንዴ ከተጠቁ በኋላ ደግሞ ቶሎ ወባውን ከጤና ኬላ ጀምሮ ጤና ጣቢያም ላይ ሆስፒታልም ላይ ቶሎ ወባውን መርምሮ አጋግኝቶ ህክምና ከመስጠት አቋያ የሰሩ ያሉ ሰዎች ለዚህ ሁሉ ኮንትሪቢዩት አድርገዋል። ስለዚህ አሁን በ2017 እንግዲህ አሁን ከተደረጉት ተመጣጣንበት ሂደት አቋያ አሁን ወደ ወባ ማጥፋት ደሞ ዘመቻ መግባት አለብን ብለን ቅጥይዞ ስራ ተጀምሯል። ወደዛ ለማድረስ ደሞ የሚፈለገው ርብርብ የበለጠ ነው።
የወባ ቀንም አክብሮ ያስፈልገው ወባን ለማጥፋት የተቀመጠውን ግብ ከማሳካት አንጻር ምን ተከናወነ ምን ቀረ የሚለው ከስር ከስር መፈተሽና ባለድርሻ አካላትን ሁሉ ያሳተፈ ንቅናቄ መስጠት አስፈላጊ በመሆኑ ነው ብለዋል። ወባን ለመከላከል በአሁኑ ሰዓት 20 ሚሊዮን ያልጋ ጎበር መስራጨቱን የገለጹት ዶክተር ሊያ ህክምናውም እስከ ጤና ኬላ ድረስ ተደራሽ ለማድረግ ሰፊ ጥረት ተደርጓል ብለዋል። በዚህም የመድኃኒት አቅርቦት ጥረት እንዳይኖር ማድረግ እንደተቻለ ገልጸዋል። የወባ ቀን ከሚያዝያ 11 ቀን ጀምሮ በልዩ ልዩ ዝግጅቶች ሲከበር መቆየቱን የድሬዳዋ ጤና ቢሮ የህዝብ ግንኙነት ኃላፊዋ ወይዘሮ ስንታየው ደበሳ ተናግረዋል።
ያ ፕሮግራሙ በአስተካክሎ ሲጀምር ለአራት ቀናት የክልሎች የአስተካክል ግምገማ ነበረ። በጣም ከ200 ሰዎች በላይ የተሳተፉበት መድረክ ነበረ። በዛ መድረክ ሁሉም ክልሎች ድሬዳዋን ጨምሮ ወባ ላይ ያላቸው አፈጻጸም ምን ይመስላል? በተለይ ደግሞ ከሀገራችን ወባን የማጥፋት ዘመቻው ከተጀመረበት ጊዜ ጀምሮ 2 ዓመታትን ኦልሞስት እያስቆጠረ ነው። በእነዚህ 2 ዓመታት የታየው ለውጥ ምን ይመስላል? ክፍተትም ካለ ችግሮች ምንድን ናቸው? እነዛ ችግሮች በቀጣይ እንዴት አድርገን አስወግደን ውጤታማ እንሆናለን? በታቀደው መሰረት በ2030 ወባ ሙሉ በሙሉ በሀገራችን ለማጥፋትስ ምንድን ነው የሚያስችለን ነገር የሚለውን ክልሎች ሰፊ ተሞክሮ የተለዋወጡበት መድረክ ለአራት ቀናት ተካሂዷል። ሌላው የአጋርነት መድረክም ተካሂዷል። የአጋርነት መድረክ ማለት በወባ ላይ የሚሰሩ አጋር ድርጅቶች ምንድን ነው ሰፖርት ማድረግ ያለብን? እስካሁንም ብዙ ሰፖርት አድርገዋል። ለቤቾ፣ ኔፌ፣ ለግሎባል ሰንስ፣ ሌሎችም ለሀገር በቀል ድርጅቶች በርካታ ድጋፎች እያደረጉ ይገኛሉ። እና የሳይክል ውድድር ነበረ ሁለት የሳይክል ውድድር ነበር በከተማ ውስጥ። ይህ ምንድን ነው የሚጠቅመው? እንደዚህ ስፖርታዊ ንቅናቄዎች፣ ስፖርታዊ ውድድሮች በማድረግ ወጣቱን፣ ህጻናትን፣ የአካባቢውን ማህበረሰብ የማንቃት የማስተማር ግንዛቤ የማስጠበቅ ስራ በዛው እንዲሰራ ተብሎ የሳይክል ውድድር ተካሂዷል። ዛሬ ላይ ደግሞ በሳቢያን ትንሿ የእግር ኳስ ሜዳ ላይ የስፖርታዊ ውድድሮች ነበሩ። በሁለት ቡድኖች መካከል የእግር ኳስ ጨዋታ አካሂደናል። ጥያቄና መልስ ውድድር የተማሪዎች ነበረ። በማላሪያ ላይ ደግሞ የርጭት ስራ ለረጅም ዘመን ሲሰሩ የነበሩ ወደ 9 የሚሆኑ በጣም ባለውለታችን የሆኑ ድሬዳዋ ነዋሪዎች ተሸልመዋል። ጤና ጥበቃ ሚኒስቴር
በወባ ስታወቅ የነበረችው ድሬዳዋ ወባን በመከላከል ረገድ ስኬታማ ሆናለች ያሉት ወይዘሮ ስንታየው በዚህም ባለፈው የ2010 በጀት ዓመት ለመጀመሪያ ጊዜ አንድም ሰው በወባ እንዳይሞት ማድረግ ተችሏል ብለዋል። በዛሬው ዕለት የባሉ ማጠናቀቂያ በሆነው የእግር ኳስ ውድድርና የሽልማት ስነ ስርዓት ላይ በክብር እንግድነት የተገኙት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋርም ወባ የጋራ ችግራችን በመሆኑ ወባን በማጥፋቱ ዘመቻ ላይ ሁላችንም ርብርብ ማድረግ አለብን ብለዋል። የድሬዳዋ አስተዳደርም በከተማው አንድም ሰው በወባ ምክንያት እንዳይሞት ላደረጉ የጤና ባለሙያዎችና አጋር አካላት ምስጋናቸውን አቅርበዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ተከታዩም ቀደም ብለን በመግቢያው እንደጠቆም ነው የዛሬውን የዓለም የወባ ቀን ተንተርሶ የተሰናዳ ዘገባ ነው። ማላዊ በአፍሪካ የመጀመሪያ የሆነውን የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀምራለች። የዓለም የጤና ድርጅት የክትባት ስራውን በዛሬው የዓለም ጤና ቀን ከማላዊ ጋርና ጋናና ኬንያ ውስጥ ለማስጀመር የወሰነው አገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑን አመልክቷል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሶስቱ አገሮች ውስጥ በአመት 360 ሺህ ሰው ለመከተብ ያቀደ ሲሆን 120 ሺህ የሚሆኑት ከዚህ ውስጥ ማላዊ ውስጥ መሆኑንም ተገልጧል። ምንም እንኳን ይህ ክትባት የሺዎችን ሕይወት ሊያተርፍ እንደሚችል ቢታመንም የውጤታማነቱ ነገር ግን ውሱን መሆኑም እየተነገረ ነው። ላሜክ ማሲና ከሎሎንግዌ ማላዊ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
በየዓመቱ ከ430 ሺህ በላይ ቁጥር ያለው ሰው ለሚገድለው ወባ መከላከያ ሊሆን የሚችል ክትባት ለማግኘት ተመራማሪዎቹ ከ30 ዓመታት በላይ ማስነዋል። ወባ ከሚገድለው ሰው የበዛው ቁጥር የሚገኘው ደግሞ አፍሪካ ውስጥ ነው። አሁን ወደ ሥራ እየገባ ነው የሚባለው RTS ተብሎ የተሰየመው አዲስ ክትባት የሚረዳው ግን ዕድሜያቸው ከ2 ዓመት በታች የሆነ ሕፃናትን ብቻ ነው። ክትባቱ ለሕፃናቱ የሚሰጠው በአምስት በስድስት በሰባትና በሀያ ሁለት ወር ዕድሜያቸው መሆኑን የዓለም የጤና ድርጅት የጤና ጉዳዮች ምክትል ዳይሬክተር ማይክል ካያንጌ ተናግረዋል።
After we did clinical trials, we had several age groups that we looked at.
ክትባቱን በሰዎች ላይ ከመከረን በኋላ በብዙ የእድሜ ክልሎች ያሉትን ተከታትለናል። እድሜያቸው ከአምስት ወር እስከ 22 ወር በሆነ ህጻናት ላይ በጣም ውጤታማ ሆኗል። በሌሎች እድሜ ክልሎች ውስጥ ባሉ ሰዎች ዘንድ ግን ምንም ጥቅም አላሳየም።
የዓለም የጤና ድርጅት ዕውቅናና ይለፍ የሰጠው አዲሱ ክትባት ለመጀመሪያ ጊዜ አፍሪካ ውስጥ ለሰፊው ተጋላጭ በይፋ መስጠት የተጀመረው በማላዊው ሊኩኒ ማህበረሰብ ሆስፒታል ውስጥ ነው። የማላዊ እናቶች በዚህ ዘመቻ ደስተኛ ሆነዋል። የቺቼዋይቱ ፋኒ ካፋምቴንጎ ልጃቸውን እንዳስከተቡ ተናግረዋል።
ወባ ህፃናቱን ብቻ ሳይሆን እኛንም አዋቆቹን የሚገል በሽታ ነው። ያልተከተቡ ሌሎች ልጆች ቢኖሩኝም ቢያንስ ይሄኛው ከወባ በመጠበቁ ደስ ብሎኛል።
ይሁን እንጂ ክትባቱ ውጤታማ የሚሆነው በአርባ ከመቶ ተከታቢ ላይ መሆኑን የWHO ምክትል ዳይሬክተር ካያንግ ያሳስበዋል።
ይህ አዲስ ክትባት ወባን በአገሪቱ ለመቆጣጠርና ለማጥፋት አገልግሎት ላይ የዋሉ ካሉት ዘዴዎች በተጨማሪነት ማገልገል የሚችል ነው። ስለዚህ ይህንን ክትባት የሚያገኙ ሁሉ ሲተኙ በአጎበር መሸፈንን እና ትኩሳትና የሰውነት ህመም ሲሰማ ፈጥኖ ወደ ሕክምና መሄድን ጨምሮ ሁሉንም ነባር የመከላከያ ዘዴዎች መጠቀማቸውን እንዲቀጥሉ እንመክራለን።
እንዲያም ሆኖ ግን ክትባቱ ያለው የመከላከል አቅም የተወሰነ ቢሆንም በማላዊ የመከላከልና ወባን የማጥፋት ዘመቻ ውስጥ ግዙፍ ድርሻ እንደሚኖረው ካያንጌ አክለው ተናግረዋል።
This vaccine has a potential of preventing 1 million.
ይህ ክትባት 1 ሚሊዮን ሰው ከመታመም የማትረፍ አቅም አለው። የምንጠብቀው ተጋላጭ ቁጥር ግን 6 ሚሊዮን ነው።
እንደ ብዙዎቹ የአፍሪካ ሀገሮች ሁሉ የማላዊ የጤና አገልግሎት በወባ ህመምተኞች የተጨናነቀ ነው። አልጋ ከያዙት 40 ከመቶ የሚሆኑት ከተመላላሽ ታካሚዎች 30 ከመቶ የወባ ህሙማን ናቸው። ቁጥራቸው በብዙ የሚበልጠው ግን የህፃናቱ መሆኑን የዓለም የጤና ድርጅት ሪፖርት ያሳያል።
ሰለሞንን ለዘገባው እናመሰግናለን። ከምስራቅና ምዕራብ ጎጂ ዞኖች ከተፈናቀሉ የጌዶ ብሔር ተወላጆች ውስጥ በመጀመሪያው ዙር 15000 ዜጎችን ወደ ቀያቸው ለመመለስ ከትላንት አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህንን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለስልጣናት በገደብ ወረዳ ተገኝተው ከተፈናቃዮች ጋር በተወያዩበት ወቅት ነው። ይህ በእንዲህ እንዳለ ዛሬ በምዕራብ ጎጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዝዳንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋል። ዮናታን ዘብዴዎስ ተጨማሪ ዘገባ ከዲላ ልኳል።
ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ተፈናቀሉ የገዲዮ ብሔር ተወላጆችን ወደ ቀያቸው ለመመለስ አላማ ያደረገ የምክክር መድረክ የኦሮሚያና የደቡብ ክልል ከፍተኛ መንግስት ባለስልጣናት በተገኙበት በገዲዮ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረትም በመጀመሪያው ዙር 15000 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ቅድመ ዝግጅትና የቀጠናው ጸጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሐሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቂ ቅድመ ዝግጅት አለመደረጉና የቀጠናው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሐሳብ ተቃውመውታል። የቀርጫ ተፈናቃይ አቶ ጎበና ወሬራም
2010 ላይ ለአራተኛ ጊዜ ተፈናቅለናል። ጎንደር ከተደረገ ወዲህ ምንም አይነት ግጭት የለም፣ ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያመናል። ምክንያቱም ሰው የሞተ ነው፣ ሰው የደረሰ ነው። እርዳታ የተሰጠው ዋሮ ተጥላላት ህዝብ ተገርፎ ህዝብ
ለሶስተኛና ለአራተኛ መፈናቀል ተዳርጓል። አለፍ ሲባል ይዛታች ያለው ወረዳ አስተዳደር የሚሰማ አይደለም። ወይ የወረዳ ፖሊስ ሶማውት ቢለውም ለአቶታ ሶሴት እየተገበለ አይደለም። ይሄ ባህመበት በእውነት ሰላም አለ ሲባል ያመናሉ። እነዚህ እግዚአብሔር አሳያችሁ።
የቀርጫ ወረዳ ልዩ ጅጋ ቀበሌ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌ ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁ የነበረው ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ የማፈናቀልና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም። ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠልልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም የተደረገ ቅድመ ዝግጅት አለመኖሩን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶናል ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢው ሰላም አለመረጋጋቱን የተናገሩት አቶ አለማየሁ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጠራና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በሕግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል።
እንደ በፊቱ በየቀኑ 4 እና 5 እየተገደለ ስለአይደለ አንዛራው ሰላም አለ ላለው የለውም በሚለው ዙራ ላይ ደግሞ ዛሬ ራሱ ሶከለት እንኮሳ አለ ጋለሰ ሶከ ማለት ነው። ከቀበለም ልሻ አንድ ሰው ተመጥቷል ተኦነግ ጋር ተጋጭቶ ማለት ነው። ቢሊ ደምቅሳ ላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ተፈልጋችሁ ሰላማችሁን ብቻ አረጋግጡኛ በእግራችን ረክተን እንገባለን አገራችን ነውና።
የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ ያፈያጥም ሲተት እንደማይደገግም ገልጿል።
መንግስት በተደጋጋሚ ቃል ይገባል አይፈጽምም የተባለውን ነገር ከዚህም በፊት በጋራ ገምግመን ያ ክፍተት እንዳለ አረጋግጠናል። ያው መንግስት በፌደራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሶ መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል።
ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጉጂ ኦሮሞዎችም የተፈናቀሉ ዜጎችን መልሶ ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ኃይሎችን ተጽዕኖ ማስቆም እንችላለን ብሏል። የደቡብ ክልል ምክትል ርዕሰ መስተዳድርና የክልሉ ሶፍትና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በበኩላቸው በቀጣይ ዘላቂ መፍትሄ ለማምጣት ቆም ብለን የምናስብበትና ጊዜ ሳንሰጥ የምንሰራው ጉዳይ ነው ብሏል። በክልሉም ሆነ በአገር ደረጃ የጸጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ጸረ ሰላም ኃይል በማለት የገለጿቸው የታጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርዕሰ መስተዳድሩ የአገሪቱን አቅም ታሳቢ በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማቃለል እንደማይችል ገልጸዋል።
ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በጋራ ሲሰራ ነው። የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናችሁ።
ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግሯል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጧል። በሁለቱ ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዝዳንቱ የጉጂ ኦሮሞና የገዲኦ ብሔር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግሯል። ከሚያዝያ 17 2011 ዓ.ም ጀምሮ እስከሚያዝያ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው።
የኦርቶዶክስና የካቶሊክ የክርስትና እምነት አማኞች የ50 ቀናቱ የሁዳዴ ጾመ ልጓሙ ሊፈታ ጥቂት ቀናት ናቸው የቀሩት። ስነ ስርዓቱን ከሚከተሉ አማኞች ዘንድ ዛሬ ቀኑ የኢየሱስ ክርስቶስ ስቅለት መታሰቢያ ነው። የፊታችን እሁድ የሚከበረውን የትንሣኤ በዓል ምክንያት በማድረግ ለዘመድ ወዳጅ ሰላምታ ማቅረብ ለምትፈልጉ አድማጮቻችን መልእክቶቻችሁን ፈጥናችሁ የምታደርሱበት እኛም ያደረሳችሁንን ተቀብለን መልሰን የምናሰማበት ሰዓት አሁን ነው። ነጻው የስልክ መስመራችን እናስታውሳችሁ 2022059942 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ ደግሞ horn@vnews.com ተጠቀሙ። ያደረሳችሁን መልእክት በሰዓቱ እንድናደርስ ከዚህ ሰዓት ጀምሮ በስልክም በኢሜይልም መላክ ትችላላችሁ። አድማጮች አሁን ወደ ሁለተኛው አጋማሽ በቀጥታ ለናመራ ነው። የሰዓቱን ያለም ዜና ባጫጭሩ ከዳንች ሳይየ
በምዕራብ ጎጅና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱ ላይም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም ጤና ድርጅት የክትባት ስራውን በዛሬው የዓለም የጤና ቀን ከማላዊ ጋና ኬንያ ውስጥ ለማስጀመር የወሰነው ሀገሮቹ ባሉባቸው ከፍተኛ የስርጭት መጠንና የብዙ የጤና ተቋማትም ስላሏቸው መሆኑን አስታውቋል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋጅ ድርጅት ሊባኖስ በአስር ሺዎች የሚቆጠሩ ከውጭ ሀገራት የሚሄዱ የቤት ሰራተኞችን የሚያጎሳቁል የፍልሰት ስርዓትን እንድታቆም ጥሪ አቅርቧል። ሊባኖስ ያሉት የቤት ሰራተኞች በሰራተኛ ህግ አይታቀፉም። ህጋዊ ፈቃድ የሚያገኙት ካላፋ በተባለው ከአሰሪዎች ጋር በሚደረግ የፍልሰት ስምምነት መሰረት ነው። ሰራተኞቹ ቢጎዱና ቢንገላቱም እንኳን ካለ አሰሪዎቻቸው ፈቃድ ሊወጡ አይችሉም ይላል አምነስቲ ኢንተርናሽናል። የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት የነበሩ ሊቢያውያን ስደተኞችን ከቦታው አስወጥቷል። አንዳንዶቹ በእስር ቤቱ ስላለው መጥፎ ሁኔታ ተቃውሞ በማሰማታቸው ጥቃት ደርሶብናል ካሉ በኋላ ነው የመንግስታቱ ድርጅት እርምጃውን የወሰደው። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ዲሞክራቲክ ፓርቲውን ወክሎ ለፕሬዚዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዚደንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩት በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ የማስተማመኛ ዋስትና ካገኙ የኒውክሌር መሳሪያን ሊያስወግዱ ይችላሉ የሚል እምነት እንዳላቸው ገልጸዋል። ፑቲን ይህን ያሉት ቭላዲቫስቶክ በተባለችው የሩሲያ የሩቅ ምስራቅ ከተማ ላይ ከሰሜን ኮሪያው መሪ ለመጀመሪያ ጊዜ ከተነጋገሩ በኋላ ነው።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን
ሁለተኛውን አጋማሽ ስርጭታችንን ቀደም ባለው የሰዓቱ የዓለም ዜና ጀምረናል። አሁን ወደ ቅንብሮች ክፍለ ጊዜ እንወሰዳችሁ። የሙዚቃው ያሳበቀ ይመስላል የባህልና ማህበረሰብ ነው ዝግጅቱ። የአፍሪካን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱን ህዝቦች የብልጽግና መሰረት ለማድረግ ይረዳል የተባለው ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደርጓል። ውጥኑም ከተለያዩ ባለድርሻ አካላት ጋር በመተባበር የአፍሪካን ወጣቶች ለስኬት ማብቃት እንዲሁም የተለያዩ እድሎች ባለቤት የማድረግ ዓላማ እንደሚያሳካ ይተበቃል ይለናል። ይህን ቅንብር ያሰናዳልን መለስካቸው አማሃ በዝርዝሩ።
ኢንትሮ። የአፍሪካን ወጣቶች ምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱ ህዝቦች የብልጽግና መሰረት ለማድረግ ይረዳል የተባለ ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደረገ። ውጥኑ ከተለያዩ ባለድርሻ አካላት በመተባበር የአፍሪካን ወጣቶች ማብቃትንና የተለያዩ እድሎች ባለቤት የማድረግን ዓላማ እንደሚያሳካ ይጠበቃል። ቴክስት። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ትናንት ከቀትር በኋላ አዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት ይፋ ያደረጉት ውጥን ወይንም ኢኒሽቲቭ 1 ሚሊዮን ባይ 2021 ወይንም 1 ሚሊዮን ወጣቶች በ2013 የተሰኘ ነው። ከተለያዩ የአፍሪካ ሀገሮች የመጡ ከ400 የማያንሱ ወጣቶች በተገኙበት ይፋ የተደረገው ይህ ውጥን በሶስት ዓመታት ውስጥ ወደ 1 ሚሊዮን አፍሪካውያን ወጣቶችን በአራት መስኮች መዋለ ንዋይ በማፍሰስ ተጠቃሚ ለማድረግ ዓላማ አለው። እነዚህ የመዋለ ንዋይ መስኮች የሥራ ዕድል መክፈት፣ የሥራ ፈጠራ፣ ትምህርትና ወጣቶችን የሚያሳትፉ ልዩ ልዩ ዘዴዎችን ይመለከታሉ። ገንዘቡንም ከአጋሮችና ከግሉ ዘርፍ ለማግኘት እቅድ መያዙ ተመልክቷል። ሙሳ ፋኪ መሐመድ ይህ ውጥን የአገሪቱ ወጣቶች ያጋጠማቸውን እጅግ የተለያዩ ፈተናዎችን ለመጋፈጥና ለመፍታት አዳዲስ ብልሃቶችን ለመሞከር ይፈልጋል። ፈጠራ የታከለባቸው ሐሳቦችና ውጤታማነት መለያው የሆነ ሥርዓት በመላ አገሪቱ በመዘርጋት የአፍሪካውያን ወጣቶች ሕይወት ለማበልጸግ ይሁትን ልዩ ልዩ ባለድርሻዎችን ያበረታታል የሚል እምነት አለኝ ብለዋል። ከተለያዩ የአፍሪካ ሀገሮች ለመጡት ወጣቶችም ጥሪያቸውን አቅርበዋል።
The African Union is handing the microphone to you. We want to hear your ideas and amplify your voices. We want to get a glimpse into the continent's future through your eyes. We want to meet you wherever you are. And ensure you are given the space and tools necessary to take our continent forward.
ይህ መድረክ የአፍሪካውያን ወጣቶች ሁሉ እንደሆነ የገለጹት ደግሞ የህብረቱ ኮሚሽን ልዩ ልዑክ ሚስ አያ ቻቢ ናቸው። ቻቢ የአፍሪካ ወጣቶች የተለያዩና አዳዲስ የመፍትሄ ሐሳቦች በዚህ መድረክና በሌሎችም የወጣቶች መድረኮች እንዲያፈልቁ አስገንዝበዋል። በዚህ መድረክ ትኩረታቸው ችግሮችን በመዘርዘርና በመተንተን እንዳይባዝንም ጥሪ አቅርበዋል። በሳቸው አመለካከት ችግሮቹ የአፍሪካውያን ወጣቶች የየዕለት ኑሯቸው ስለሆኑ ትንተና አያሻቸውም። ስለሆነም በዚህ የጋራ መድረክ ምን መደረግ እንዳለበት ነበር የገለጹት።
African youth, this assembly is your space to debate, to challenge, to come up with alternative solutions. So be bold, be radical, speak up your mind. This is your space. So now it's time to act. It's time to redefine our Pan-Africanism. It's time to reimagine our Africa as a space of co-creation, intergenerational cooperation, and transformation.
ከአፍሪካ ሀገር ህዝብ 75 በመቶ የሚሆነው እድሜው ከ35 በታች ነው። በአፍሪካ ህብረት ብያኔ መሰረት እድሜያቸው ከ15 እስከ 35 ዓመት የሆኑ ሁሉ ወጣቶች ናቸው። ከዚህ አኳያ የአህጉሪቱን ወጣቶች ችግሮች ለመፍታት ልዩ ትኩረት እንደሚያሻና አዲስ መንገድም እንደሚያስፈልግ ብዙዎቹ ይስማሙበታል። ይህ ለአራት ቀናት የሚቀጥለው መድረክ መሪ ቃል ለአፍሪካውያን ወጣቶች አፍሪካውያን ሁሉ ተባበሩ የሚል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአፍሪካ ህብረት የድምፅ ማጉያ መነጋገሪያውን ይኸው እያስረከባችሁ ነው። ሐሳባችሁን ልንሰማ ድምፃችሁንም ከፍ እንድታደርጉ እንፈልጋለን። በእናንተ አይኖች አማካይነትም የወደፊቷን የአህጉራችንን ዕድል ለመቃኘት እንፈልጋለን። በምትገኙበት ሁሉ ልናገኛችሁ እንወዳለን። አህጉራችንን ወደፊት ልታራምዷት የሚያስችሏችሁን መሳሪያዎችና መንቀሳቀሻ ሁሉ በእጃችሁ እንዳሉ እርግጠኛ ነኝ። ትርጉም 2 የአፍሪካ ወጣቶች ለመከራከር፣ ለመገዳደርና አማራጭ መፍትሄዎችን ለማምጣት ይህ የእናንተ መድረክ ነው። ስለሆነም ደፋር ሁኑ፣ ስር ነቀል ሁኑ፣ በአእምሯችሁ ያለውን ሁሉ ተናገሩ። ይህ የእናንተ መድረክ ነው። አሁን የሥራ ጊዜ ነው። የእኛን ፓን አፍሪካዊነት እንደገና የምንበይንበት ጊዜ ነው። አፍሪካችን የትብብር ስፍራ፣ የበይነ ትውልዶች መተባበሪያና የለውጥ መድረክ መሆኗን እንደገና የማለሚያ ጊዜው አሁን ነው።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ሳምንታዊው የተፈጥሮ አካባቢ ነው።
ሞዛምቢክ ውስጥ ቁጥሩ 700 ሺህ የሚደርስ ሰው ኬኔት ተብሎ በተጠራ የውቅያኖስ ማዕበል ምክንያት ለሚደርስ ጥፋት ሊጋለጥ እንደሚችል የሀገሪቱ ባለሥልጣናት አስታወቁ። በዶፍ ዝናብና በከባድ ንፋስ የታጀበው ይህ ማዕበል ህንድ ውቅያኖስ ውስጥ የምትገኘውን የፈረንሳይ ይዞታ የሆነችውን ማዩቴ ደሴትን ክፉኛ እንደመታ ተገልጿል። ላቲካ ሆክ ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል።
የሐሩር አብራጃው የውቅያኖስ ማዕበል ኬኔት የአፍሪካን ደቡብ ምስራቅ ዳርቻዎች ከትናንት ጀምሮ ያተራመሰ ነው። ኮሞሮስ ደሴቶች ላይ ያለፈው ዶፍ ዝናብ ያዘለ ከባድና አጥፊ ንፋስ በሰዓት እስከ 200 ኪሎ ሜትር በሚደርስ ፍጥነት የሚምዘገዘግ እንደነበረ ተገልጿል። በድህነት የሚኖሩ የማዮቲ ደሴት ሰዎች ወትሮም ደካማ የነበሩ ቤቶቻቸውን እየጣሉ በየትምህርት ቤቱ ለመጠለል መገደዳቸውን የአንዱ ትምህርት ቤት አስተዳዳሪ ሶፊ ቦርዲን ተናግረዋል።
እዚህ እየሰራን ያለነው ከኩንጉ ከተማ አካባቢ ደካማ ከተሞች ከመጡ በድህነት ውስጥ ከሚኖሩ ሰዎች ጋር ነው። ይኖሩባቸው የነበሩ ቤቶች ጥንካሬ ያልነበራቸው፣ ደህንነት የሌላቸው፣ በቆርቆሮ ተውተርትረው የቆሙ ነበሩ።
በነፋሱ ጉዞና ፍጥነት የከበደ ስጋት ላይ ለወደቁት በታንዛኒያና በሞዛምቢክ አዋሳኝ አካባቢዎች ለሚኖሩ 682,000 ሰዎች የሞዛምቢክ ብሔራዊ የአደጋ ሥራ አመራር ኢንስቲትዩት ማስጠንቀቂያ አውጥቷል። ሰሜን ሞዛምቢክ ክልል ካቦ ዴልጋዶና ኒያሳ ክፍላተ ሀገር ውስጥ 112,000 ሰው በማዕበሉና በዶፉ ቀጥተኛ መንገድ ላይ የሚገኙና ለቀጥተኛ አደጋ የተጋለጡ ናቸው። ሞዛምቢክን፣ ማላዊና ዚምባብዌን ባለፉት ጥቂት ሳምንታትም እንዲሁ እጅግ የከበደው ኢዳይ ማዕበል መጥቷቸው 700,000 ሄክታር የሚሆን አካባቢ በጎርፍ ታጥቧል። የደረሰ ሰብል በዶፉ በመደብደቡና በከባድ ጎርፎች በመታጠቡ ማሳዎች ያለ ምርት ቀርተዋል። የምግብና የንጹህ ውሃ እጥረት ክልሉን ቀስፎት ሰንብቷል። የዓለም የምግብ ድርጅት የእህል እርዳታ እያደረሰ ቢሆንም አሁንም በቂ አለመሆኑን የድርጅቱ የሞዛምቢክ ሀገራዊ ዳይሬክተር ካሪን ማኔንቴ ተናግረዋል።
እስካሁን 1,000,000 ለሚሆን ሰው እርዳታ አድርሰናል። ይሄ ለእኛ ትልቅ ስኬት ነው።
የምግብ ድርጅቱ እርዳታ ማቀበሉን እንደቀጠለ ነው። እጅግ ለራቁ አካባቢዎች ሄሊኮፕተሮችን እየላከ ነው። እንዳው ቀበሌ ውስጥ የሚገኙት ገበሬ ማሪ ሪቻርድ ሻርለር የደረሰባቸውን አደጋ ለመቋቋም እየታገሉ መሆናቸውን ይናገራሉ።
እየኖርን ያለነው በዚያው በተሰጠን ነው። ሩዝ፣ ጥራጥሬ፣ ዘይትና ዘሮች ተሰጥተውናል። በዝናቡና በጎርፉ ከፈረሱ ቤቶቻችን በተረፉ ቆርቆሮች መጠለያ ቢጤ እየቀለስን እየኖርን ነው የምንገኘው። ይሁን እንጂ እርዳታው የሚዘልቅ ስላልሆነ ዶማዎቻችንን እያነሳን ወደ የማሳችን ገብተናል።
በማዕከላዊ ሞዛምቢክ ለሚገኙ ገበሬዎች የመንግስታቱ ድርጅት የምግብ መርሃ ግብር በቆሎ፣ ባቄላ፣ የአትክልት ዘሮችና ለአነስተኞቹ አራሾች ቀላል ማረሻ መሳሪያዎችን እያዳረሰ መሆኑን የድርጅቱ ቃል አቀባይ ሃርቪ ሁርሴል አመልክተዋል።
በመጪው ጥቅምትና ህዳር ወር ለሚነሳው ሰብል መታረስ ያለበት በጥቂት ቀናት ውስጥ ነው። ገበሬዎቹ ዛሬውን ወደ ሥራ መሰማራታቸው እጅግ አስፈላጊ ነው።
ምንም እንኳ ትናንትና ዛሬ አካባቢውን እንደገና እያተራመሰ ያለው ማዕበል ኬኔት ካለፈው ኢዳይ ደከም ያለ ቢሆንም በተለይ ሰሜን ሞዛምቢክ ላሉ ድሃ ገበሬዎች የበረታ አደጋ እንደሚደቅን የመንግሥታቱ ድርጅት ባለሥልጣናት እየተናገሩ ነው። የአሁኑ ማዕበል ቀድሞ ወደ 1,000 ሰው የገደለው ኢዳይ ካደረሰው ጉዳት ለማገገም የተያዘውን ጥረት ሊያስተጓጉል እንደሚችል ተሰግቷል። እንዲህ አይነት የሰፋ ጉዳት ያደረሰ የተፈጥሮ አደጋ በአካባቢው ከዚህ ቀደም ታይቶ እንደማይታወቅ ነዋሪዎችና ባለሥልጣናቱ ተናግረዋል።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ስቱዲዮ 14 በአማርኛ የሚተላለፈውን ስርጭት ነው።
ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ባለፈው ሳምንት የጀመርነው በኢትዮጵያ ስነ ጥበባት ዙሪያ ትኩረት የሚያደርግ መጽሐፍ ነው ትኩረቱ። ከመጽሐፉ ደራሲ በመግቢያችን ድምጻቸውን ካሰማናችሁ ከዶክተር ኤልሳቤጥ ወልደ ጊዮርጊስ ጋር መለስካቸው አምሃ ባለፈው ሳምንት የጀመረው ይህ ቃለ ምልልስ ሁለተኛና የመጨረሻ ክፍል ቀርቧል። የመጽሐፉ ርዕስ ስልጣኔ ምንድነው ይሰኛል።
ኦርቶዶክስ ክርስትና ሃይማኖት የሚሰሩት ስዕሎች ነበሩ። ሲቀየሩ ይታያል። ወደ ሴኩለር የምንለው ምድራዊ ግን ምድራዊ ሆኖ ወይም የሀገር ግንባታን ነገር ሳባና ሰለሞን፣ አድዋ እና የመሳሰሉት ነገሮች መሰራት ይጀምራሉ። አርቲስቶች በዚያ ጊዜ ይወጣሉ። የማተኩርበት አንድ አርቲስት ላይ ነው፣ በላቸው ይመር የሚባለው ላይ ነው። ብዙ ነበሩ፣ ጣሰው ሀብተወልድ፣ ባህሉ ገብረ ማርያም ምናምን ምሏቸው ነበሩ። አንድ ላይ በአንድ ዘመን የኖሩ ናቸው እና እኔ በላቸው ይመር ላይ አተኩራለሁ።
የኢትዮጵያ ዘመናዊነት ታሪክ ከሌሎች አፍሪካ ሀገሮች ዘመናዊነት ታሪክ በምንድን ነው የሚለየው?
ከአድዋ በኋላ በ1925-36 የነበረው ብርሃንና ሰላም ነው። እንግዲህ ብዙ ያጠናው ብርሃንና ሰላም ጋዜጣ ነው። ብርሃንና ሰላም ደግሞ ሲመለከት ብርሃንና ሰላም ደግሞ ስንመለከት ኢትዮጵያ የተመረጠች ሀገር ናት። የተመረጠች ማለት እግዚአብሔር የመረጣት ከሳባ ከሰለሞን የመነጨች ፀሐይ የምትፈነድቅ ብርሃን ያላት ምናምን የላይት ኤንድ ፒስ ብርሃንና ሰላም ማለት እሱ ነው። እና ከዛ የወጣች አገር ብትሆንም ይላል እነኝህ ሰዎች ብትሆንም በየጽሁፉ ስታነብ ይሄ ነው ብትሆንም አጠገቧ ያሉት አገሮች ሁሉ በቅኝ ግዛት ስለተገዙ መጠንቀቅ አለብን አይነት ስሜት ነው የሚያመጣው። የኢንቴሌክቹዋል የተማሩ ሰዎች መጽሐፉ ላይ የሚገልጻቸው ነገራዊ ደረጃ ምንቲ ሐኪም አቅመ ሸቴ፣ ዙሪ ወልደ ስላሴ፣ ህብረት ባይከዳኝ እነኝህ ሁሉ የሚከራከሩበት ሉዓላዊነትን ለመጠበቅ መጀመን አለብን። ያ ዘመና ግን ለነሱ ምንድነው ኢንፍራስትራክቸር አውሮፓውያን የሆኑ ቴክኖሎጂና ኢንፍራስትራክቸር ቴክኖሎጂ መሰረተ ልማት አይነት ነገር ካላመጣን ያሰጋናል። ሐኪም ወልቀን ሸቴ ይሉታል ለምሳሌ በተደጋጋሚ ያሰጋናል ሉዓላዊነት የሚሉት ነገር አለ።
በኢትዮጵያ የዘመናዊነትን ግስታዎች በገለጹበት በዚህ መጽሐፉ በአመዛኙ እንደ መተንተኛ መሳሪያ ወይም ዘዴ ሆነ እንደ ማሳያ ተጠቀሙበት የኪነ ጥበቡንና የሚታዩ ጥበባት የምንለውን እና የባህሉ ዘርፍ ይመስለኛል። እና ይህም ለምን እና እንዴት የመረጡት?
ኢትዮጵያ የሚያደርገን እኮ ባህል ነው አይደል? ማንነት አይዴንቲቲ ማንነት ብለን የምንነሳው ባህል ላይ ስናተኩር ነው። እኛን የሚያደርገን ኢትዮጵያዊነን የምንለው ከአለባበስ ከአዘፋፈን ከምናምን ሌላ እሱም አንድ ባህል ነው ካበላል ሌላ ነገሮችን የምንመለከትበት መንገድ ነገሮችን የምናልምበት መንገድ ፈረንጁ ኢማጂኔሽን የሚለው ነገሮችን የምንደራደርበት መንገድ ባህላችን። ባህል ማለት ከአካባቢያችን ፎርም እንዲሆንበት ከአንድ ቦታ ተወልደን ከዚያ ታንጸን ያደግንበት ነገር አካባቢያችን ያለው ነገር ነው። ያ አካባቢያችን ያለው ነገር ነው ነገሮችን ደግሞ እንድንመለከት የሚያደርገን በተለየ መንገድ ሆነ በተመሳሳይ መንገድ ሆነ ብለን ያ ባህል የሚለው ነው። ያ ባህል ደግሞ ስነ ጽሁፋችን ላይ የሚያንጸባርቀው ኪነ ጥበብ ላይ የሚያንጸባርቀው አሁንም አንመለከተው እኮ እሱ ነው። አሁን ይሄ ባህል እንዴት እንደሚንጸባረቅ ነው ምንድን ነው ባህል የሚለውን ነገር የማንጠይቀው። ባህል ዝም ብሎ አበላል ወይ ብሔር ብሔረሰብ ቀን የመጣ ቀን እስክስታ ማለት ብቻ አይደለም። ልብስ ለብሶ እስክስታ ማለት ብቻ አይደለም። እንዴት ነው ነገሮችን የምንመለከተው ነው። እና ይሄ ዘመና ታሪክ ደግሞ ባህላችን ላይ ያመጣው ማአት አይነት ትስስር አለ። ያን ትስስር አላብላላ ነው ይመስለኛል። ስለ አላብላላ ነው ብዙ ችግር ላይ ወድቀናል። አሁንም እየወደቅን ነው። ያንን ነው የማመጣው እኔ በዚህ መጽሐፍ ውስጥ ቪዥዋል አርቱ ነው ስዕልን ማሳያ አድርጌ። ነገር ግን ባህል የምንለውን ነገር እንዴት ነው ያብላላ ነው የሚለውን የማመጣው ለዚህ ነው። እና 1920ዎቹን የተመለከቱት የብርሃንና ሰላም ለምሳሌ እንዴት ተመለከት ነው ዘመናን በሚል ነው ከሉዓላዊነት ነው ከምናምን የሚለውን ነገር በደንብ ለመመልከት
እንግዲህ በእነዚህ እንዳሉት በ1920ዎቹ ጀምሮ እስከ 60ዎቹ በኢትዮጵያ በዘመናዊነት ጉዞ የሄደችበትን ውጣ ውረዶች አሳይተዋል መጽሐፉ ላይ። እስቲ በዚህ ረገድ በተለያዩ ኪነጥበብ ዘርፎች ትልቅ ተዋናይ ያላቸው የሚሏቸው ጠቢባን ለማን ናቸው? እነዚህን ስለምመረጧቸው
አሳዘጠኛዎቹን በላቸው ይመርን የመረጥኩት ያኔ ለመጀመሪያ ጊዜ አንድ ኮመርሻል ለንግድ ያቀረበበት ጊዜ ለመጀመሪያ ጊዜ በላቸው ይመርን ፈረንጆች በጣም ይገዙት ነበር። አሁን እኮ የበላቸው ይመርስታ በየቦታው አለ። ብረመን አለ፣ ዙሪክ ስዊትዘርላንድ፣ በየቦታው ፈረንጆቹ የወሰዱት ነው። ሪቸርድ ታንከር ሳም ኖትሽን ኢትዮጵያን አርት ሚላት የጻፈችው ውስጥ የበላቸው ይመር ስራዎች አሉኝ። በጣም የሚገርም አይነት ስራ ነው። ግን አስቀምጠዋል ስትሬንጅ ስሉት በቃ ስትሬንጅ ማለት አይገባኝም ስራው ግን ገዝቼዋለሁ። እንግዲህ አውሮፓ የሚመለከቱበት ያኔ በቃ ኤግዚዮቲክ አድርገው ስለሚመለከቱ ኢትዮጵያንም ደግሞ በጣም ኤግዚዮቲክ ክርስቲያን የሆነች ሀገር አፍሪካም ያልሆነች አውሮፓም ያልሆነች መሀል ላይ ተንጠለጠለች ክርስትና ሃይማኖት ብቻ ያንጠለጠላት አይነት ሀገር ስለሚያዩ ለእነሱ ያንን መሰብሰብ እንዲህ አይነት ስራ መሰብሰብ ጥልቅ ዋጋ የሚሰጠ ነገር ና ሰጥተውታል። እና በላቸው መሪያ አራዳ አሁን እዚህ እንዲቋጠቀም እዛ ጋር ነበረችው ሱቅ የሚሸጥባት። እንደውም ሌሎች አርቲስቶች ጣሾ ባህል ገብረ ማርያም ሁሉ ከዛ ነበር የሚሸጡት የተወሰኑ ሌሎች አርቲስቶች እና ይሸጥ ነበር እሱ ስራ አንድ ለሱ ነው እንትንም የገረመኝ በዛ ላይ ደግሞ ብዙ ስራ ሰርቷል እርግጥ የሉም ልጆቹ እዚህ ቤተሰቦቹም ጋር የሉ እንኳን እንግዲህ የመጀመሪያ ኮመርሻል አርቲስት ነበር በሱም ነው የገረመኝ ሁለተኛ ደግሞ ስራውንም ብዙ ስለሚሰራ አንድ እሱን መረጥኩኝ ይሄ ሁሉንም መሸፈን አይቻልም መቼም ስለዚህ አንዳንድ ከዛ በኋላ የመጣሁበት ማላክሪ ማላክሪ የሚሏቸው የአለፈለገ ሰላም ትምህርት ቤቱን የጀመሩት ናቸው ብላክን ጌታ ማላክሪ ደግሞ እንትን ያሉኝ አንደኛ የንጉሰ ነገስቱ ኮሚሽን ያደረጓቸው ነበር በየጊዜው እንዲሰሩ ከአባታቸው ጋር ሰርተዋል ሟራጋ ጎርጊስም ከቦምቡ በኋላ ንጉሰ ነገስት ከመጡ በኋላ ይሰራ ተብሎ ከአፈወርቅ ተክለ ጋር አብሮ የሰሩት ብላቴን ጌታ ማላፍሪ ናቸው። እንደሱ አይነት ስራ ይሰሩና ደግሞ በጣም ሽማግሌው የምለዋለ መጽሐፍ ውስጥ በጣም እሱ እንደሱ አይነት ደግሞ ስራ ይሰራሉ። ደግሞ በዛ ላይ ፔትሪዮት አርቲስት ይሏቸው አርበኛው አርቲስት ነበር በጣሊያን ወረራ ጊዜ ጦርነት ገብተዋል አርበኛ ነበሩ ይዛ እና እሱ ሁሉ ገርሞኝ እና የሽማግሌው የሚለውን በተለይ ሲመለከተው በጣም ሞደርኒስት በቃ ሞደርኒስት እኒህ ሰውዬ ያንን እየሰሩ እንደገና ሞደርኒስት ስራ ሲሰሩ በጣም ይገርማል አይደል እና በዛ ጊዜ የነበሩት አርቲስቶች በአርባዎቹ እና ሀምሳዎቹ የነበሩ አገኘው እንግዳ አንዱ ነው አገኘው እንግዳም እንደሳቸው ነበር
አገኘው
ውጭ ሀገር ያውም ደግሞ ያኔ ፓሪዣን አቫንጋርድ በሚባልበት በነ ፒካሶ ጊዜ የተማረ ሲመጣ ግን የሚሰራው የነበረው ላንድስኬፕ እና የዩሮፒያን ማስተርስ የሚሏቸው እነሱን የሚሰራው የነበረው እና አገኘሁን ፋሲኔት የሚያደርገው ይሄ ስላሴንም ሰርቷል አገኘሁ። ስለዚህ በዛ መልኩ ነው ሁለቱን የመረጥኳቸው አርባና ሀምሳዎቹ ላይ የነበሩ አርቲስቶች ለንጉሰ ነገስቱም እሺ ያሉ ለዛ ነው የመረጥኳቸው። ለምን ከዛ በኋላ ያሉ አርቲስቶች እርግጥ አፈወርቅ ተክሌ ይመጣል በኋላ ግን አፈወርቅ ተክሌ የተለየ አርቲስት ነበር ከሌሎቹ። አንደኛ ከንጉሰ ነገስቱ ጋር የቀረበ አርቲስት ነበር። ሌሎች በዛ ጊዜ የነበሩት ለምሳሌ አፈወርቅ ትንሽ አነስ ያሉ ማለት ገብረክርስቶስ ተስፋ፣ እስክንድር ቦጎሲያን፣ ቴዎድሮስ ጽጌ ማርቆስ ብዙ ነበሩ። በእንዳለ ኃይለ ስላሴ ብዙ ነበሩ በዛ ጊዜ። እነሱ ደግሞ ከንጉሰ ነገስቱ ጋር ኢዲዮሎጂ ጋር የተለየ አመለካከት የነበራቸው ናቸው። እነሱ ከስልሳዎቹ ኢንተሌክቹዋልስ ጋር አብረው ጓደኛ የነበሩ ናቸው። እነኚህ ሰዎች እነኚህ የጠራኋቸው አርቲስቶች እነዳኛቸው ወርቁ፣ መስዋዕት ገብረ እግዚአብሔር፣ ተስፋዬ ገሰሰ፣ አባተ መኩሪያ እነኚህ ሁሉ አንድ ላይ ነበሩ አይደለም እና ከጸጋዬ ገብረ መድኅን እነኚህ ሁሉ ደግሞ ሞናርኪን ብዙ ያልተቀበሉ ነበሩ። ስለዚህ የተለየ ስራ ነበር የሚሰሩት። በተለይ ገብረ ክርስቶስ የተለየ ስራ ነበር የሚሰሩት። እና ስነ ጽሁፍ ጸሐፊዎች ዮሐንስ አድማሱ በዚያ ጊዜ ነው የወጡት። እንግዲህ አፈወርቅ ከንጉሰ ነገስቱም ጋር ክሎስ መስም ነበር። ሁለተኛ የሚሰራቸውን ስራ በዚያ ጊዜ የሚሰራቸው ስራ ይሄ ሃይፐር ሪሊስቲክ የሚሉት በጣም በቃ ስልክ ማስዋብ እና ረዣዥም ነገሮች በቃ ኤሎንጌትድ የሆኑ ነገሮች ነበር የሚሰራው እና ከእነኚህ ስራዎች ጋር በጣም የተለየ ነበር። ብዙ ያልነካሁት እኔ እንትን ብዬ ሳይሆን ሳልወደው ቀርቼ ሳይሆን ብቻ እነኚህ ናቸው ሞር ታሪክን የሚተርኩልኝ በማለት ነው እኔ የምፈልገውን ታሪክ።
ከሴቶች ተዋንያን መካከል ጎልቶ የሚታየውን
ሴቶች ተዋንያን ጎልቶ አያውቁም እዚህ ሀገር ውስጥ። ነገር ግን እኔም ሴት ስለሆንኩ ማለት አንደኛ የጻፍኩት ማሳወቅ የምፈልገው ይህ መጽሐፍ የጻፍኩት ከሴትነት የመነጨ ንዴት ልበለ ንዴት አለ በቃ ንዴት። ለምሳሌ እዚህ ኢንስቲትዩት ኦፍ ኢትዮጵያን ስታዲስ ዳይሬክተር በነበርኩበት መጥፎ ጊዜ ነበር። ብዙ ጊዜ ፎርሰርች አለው ብዙ ግን ብዙ ደግሞ በሴትነቴ በጣም የተፈተንኩበት ጊዜ ነበር እና ይህንን መጽሐፍም የተመለከትኩት ከዛ ንዴት ላይክ ኤክስክሉዥን ማን ነው የተገለለው እዚህ ታሪክ ውስጥ በሚል ነው ያየሁት። እና ያ ሴትነት ስላስገለለኝ ማለት ነው እና የተገለለውን ታሪክ ነው ያወጣሁት። የጅመና ታሪክ የኢንተሌክቹዋል ሂስትሪ ተገሎ ይሄ ከሴትነት አንጻር ነጻ። ስለዚህ እዚህ መጽሐፍ ውስጥ ሴቶች ይገባሉ ብዬ ነው በመወሰን የገባሁት እንጂ ሴቶች እዚህ የስነ ጥበብ የኪነ ጥበብም ሆነ የስነ ጽሁፍ ገብተው አያውቁም ታሪክ ውስጥ እና ሁልጊዜ ማርጂናላይዝ ከታቸው ነው የሚታዩት። እና በደስታ ሀጎስ ነው የጀመርኩት። ደስታ ሀጎስ እንግዲህ ለምንድነው ስልሳዎቹን ሲገልጽ ደስታ ሀጎስን አትገልጻችሁ መቼም ግን አትገለጽም ማንም አይገልጻት። አንደኛ የገብረ ክርስቶስ ደስታ ግርፍናት ተብሎ ነው በቃ ዲስሚስድ የምትሆነው። ማለት የገብረ ክርስቶስ ደስታ ኢንፍሉዌንስ ያደረጋቸው ብዙ አርቲስቶች አሉ፣ እሷም ብቻ አይደለም። ለምንድን ነው እሷ ሴቷ ተመርጣ የገብረ ክርስቶስ ደስታን ስራ ብቻ ነው የምትሰራው የሚባል? ይሄ ትክክል አይደለም እና ደስታ ሀጎሽ በ14 አመቷ ነው የገባችው አርቲኩል በዛ ጊዜ እንግዲህ ሴት ልጅ ቮኬሽናል ትምህርት ትማር በመትባልበት ጊዜ ስቴኖግራፈር ወር ታይፒስት ትሁን በመትባልበት ጊዜ እቺ ሴትዮ ኪነ ጥበብ ስዕል መርጣ ገባች ደፋር ናት ራሷ ይሄን ሁሉ ጊዜ መቀመጣው ከበነኛ አይነት ትረካዎች ማከለ እንግሊዝ ተቀምጣ ብቻ ሳይሆን ትሰራለች አሁን በቃ ሰመርጫለው ደስታ ሀጎሽ እንግዲህ በጀም በየጀመኑ አንድ አንድ ነው የመረጠ ከዛ መጥቼ 60ዎቹ ውስጥ ብዙም ስላልነበረ 70ዎቹ እንግዲህ ወደ የደርግ ጊዜ ከበደ ስተፍል አረሰ 9 አመት ሶማሌ ውስጥ ተሰረች በጣም ስዕሏ በጣም የሚገርም አይነት በጣም ጭምር ናት እና ጓደኛዬ ነበርሽ ደግሞ በደንብ በ90ዎቹ ውስጥ ስነ ጥበብ ዓለም ውስጥ ያስተዋወቀችኝ እሷ ናት አላቅም ሰው ማላቅም ነበር እዚያ አካባቢ እና በጣም ማደንቃት ሰዓሊ ናት ከዛ በስራት ሽባባው አሁንም ያለች አስተማሪ ናት እና በጣም እሷን በጣም ማደንቃት በጣም በጣም ውብ የሆኑ ነገሮች የምትሰራ ሴትነት ላይ የምትሰራ በስራት ሽባባ ሁለቱም መርጫለሁ በደርግ ጊዜ ከዛ የኮንቴምፖራሪ ምላቸው ዘመናዊውን አንኩለት ሄለንጀሩ እና ምህረት ከበደ ሄለንጀሩ በጣም የሚገርም ስራ ይሄ በልማት መልክ ከቅዱስ ዮሴፍ ዮሴፍ መቃብር መንገድ ስራ ለማስቀጠል አስክሬን አውጥቶ ብሎ እናቷ ከ15 ዓመት በኋላ የእናቷን አጽም ማውጣት ነበረባት ከዛ እዛ መቃብር ውስጥ ነው የሰራችው ይሄንን ፐርፎርማንስ ተገንዛ ምን ብላ መቃብር ውስጥ ገብታ ያረገችው የሚገርም አይነት ፐርፎርማንስ ነበር እሷንና ምህረት ከበደ ፖኤቲክ ጃዝ የሚሉት የራስ ሆቴል የሚካሄደው የሹፈል መስራች የሆነች እሷን ሁለቱም እንትን ያልኩት እና እነኚህ አርቲስቶች ሴቶች አርቲስቶች ብዙ አይወጡም እዚህ ሀገር ውስጥ ግን እነሱን በደንብ ተንትኛቸዋለሁ ማለት ነው።
ከዶክተር ኤልሳቤት ወልደጊዮርጊስ ጋር የነበረን ውይይት ከዚህም በእጅጉ የሰፋ ነው። ለጊዜያቸው ያለን ምስጋና ከልብ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ በኢትዮጵያ ስነ ጥበባትና ዘመናዊነት እንዲሁም ስልጣኔ ዙሪያ ባተኮረው መጽሐፋቸው ስልጣኔ ምንድነው በሚል ርዕስ በጻፉት በዚህ መጽሐፋቸው ዙሪያ ያደረገውን ቃለ ምልልስ ነበር ከዶክተር ኤልሳቤት ወልደ ጊዮርጊስ ጋር ያደረገውን ቃለ ምልልስ የተከታተል ነው። ሁለቱንም እናመሰግናለን። አድማጮች አሁን ቀደም ብዬ ያሰማሁትን የፕሮግራም ማሳሰቢያ ባጭሩ ላስታውስ። የፊታችን እሁድ የሚከበረውን የትንሳኤ በዓል ምክንያት በማድረግ ለዘመዱ ዳጅ ሰላምታ ማቅረብ ለምትፈልጉ አድማጮቻችን መልእክቶቻችሁን ፈጥናችሁ የምታደርሱበት እኛም ያደረሳችሁንን ተቀብለን መልሰን እናሰማበት ሰዓት አሁን ነው። ነጻው ስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። ኢሜይል ለሚቀናችሁ horn@voanews.com ተጠቀሙ። መልእክቶቻችሁን አድርሱን መልሰን እናሰማለን። አሁን የስርጭታችን መገባደጃ ላይ ነን። ማጠቃለያ ዜናውን ካዳነች ፍሳይ።
አፍጋኒስታን ውስጥ ከታሊባን ጋር በመደራደር ላይ ያሉት የዩናይትድ ስቴትስ ልዑክ ዛሌሜ ኻሊል ዘድ በሀገሪቱ የሚሞቱን ሰዎች ቁጥር ለመቀነስ የሚያስፈልገው የሰላም ስምምነት ነው ሲሉ አስገንዝበዋል። የተባበሩት መንግስታት ድርጅት ትላንት ያወጣው ዘገባ ካለፈው ጥር ወር አንስቶ እስከ መጋቢት በነበሩት 3 ወራት ውስጥ የበዙ የአፍጋኒስታን ሲቪሎች የተገደሉት በታሊባንና ሌሎች አማጽያን ሳይሆን በዩናይትድ ስቴትስና በሀገሪቱ መንግስት ኃይሎች ነው ይላል። ኻሊል ዘድ በበኩላቸው የሰዎች ሞት ሁላችንም ያስቆጣል። ግድያውን ከሚቃወሙት አፍጋኖች ጋር ነን። ደም መፋሰሱ እንዲቆም እንፈልጋለን ሲሉ ዛሬ በትዊተር ገልጿል። በሶስት ወራት ውስጥ መንግስትን በሚደግፉ ኃይሎች የተገደሉት ሲቪሎች 305 ሲሆኑ 303 ቆስለዋል። በአማጽያን የተገደሉት ሲቪሎች ደግሞ 227 ናቸው። የቆሰሉት 736 በምዕራብ ጎጂና በጌዲዮ ህዝቦች መካከል በዛሬው ዕለት የእርቅ ስነ ስርዓት ተካሂዷል። በእርቅ ስነ ስርዓቱም የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳና የደቡብ ክልል ከፍተኛ አመራሮችን ጨምሮ የሁለቱ ክልሎች የመንግስት የስራ ኃላፊዎች ተገኝተዋል ሲል ፋና ብሮድካስቲንግ ዘግቧል። የጎጂና የጌዲዮ አባ ገዳዎች የሀገሪቱ ሽማግሌዎችና የአካባቢ ነዋሪዎች በዛሬው ዕለት በተካሄደው የእርቅ ስነ ስርዓት ላይ ታድመዋል። ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም ጤና ድርጅት የክትባት ስራውን በዛሬው የዓለም ጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው ሀገሮቹ ባሉባቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑ አስታውቋል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 እንዲሁም በ31 ሜትር ባንዶች በአጭር ሞገድና በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና
አረኒ ፍሳሐየንን ከአቀናባሪያችን ንጉሥ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ብለናል።